Gambino VOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም፣ እንዴት አመሻችሁ? ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለት አርብ የካቲት 25 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። ለዛሬ ምሽት ከያዝንላችሁ መካከል ሁለቱን እናስተዋውቃችሁ። ትኩስ ዲሊቨሪ የተሰኘ የወጣቶች ቡድን ለ1000 ሰው የሥራ ዕድል ለመፍጠር እየሰራ መሆኑን አጋርቶናል።
ምግብን ከሬስቶራንቶች አንስተን ደንበኞች ማድረስ ቤታቸው ሆኖ አጠገባቸው ሬስቶራንቶች የሚያዙበት የቴክኖሎጂ ሰርቪስ ነው ማለት ነው።
የሰማችሁት የትኩስ ዲሊቨሪ ስራ አስኪያጅ ወጣት አሚር ሬድዋንን ነው። የተቋማቸውን ዓላማና እንቅስቃሴ ያቀርባናል። በሌላ በኩል በትላንትናው ምሽት በኢትዮጵያ በማህበራዊ ትስስር ሚዲያ የሚሰራጩ ሐሰተኛ መረጃዎች በህብረተሰቡ ላይ እያደረሱ ነው በተባለው ጉዳት ዙሪያ ያስጀመረውን ውይይት እንቀጥላለን።
ተመሳሳይ የፖለቲካ አመለካከት ያላቸውን ግሩፖች ወይም ሰዎች ጋር ነው ተቋማን ይዘጋል። ከሌን ወጥኛ ታረጋግሶ ከሌን የሚባል ግሩፕ ውስጥ ከቀለስ የረሙ የሚያደርግሽ ነገር ምንድነው? ሌላ አይነት ሐሳብ አመለካከት ጆሮሽም እንዳይሰማ እድል መንጠጥ የሚያደርገው። ስለዚህ ይሄንን ጥያቄ መጠየቅ መረጃው ለኛ ነው የሚመጣው? ሲኛን መረጃ ፈልገን እናገኛለን።
ከተወያዩት መካከል አንዱ የሆኑት በኦሃዮ ክፍለ ግዛት ኬንት ዩኒቨርሲቲ ረዳት ፕሮፌሰር ዶክተር ትሩስ ወርቅ አለማው ናቸው። በምሽቱ የምናደምጠው ይሆናል። መርሃ ግብሩን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብታሙ ስዩም ከመላው የአሜሪካ ድምጽ ዘጋቢዎች ጋር በመሆን ቀጣዮቹ 30 ደቂቃዎች አብረናችሁ ልንቆይ መጥተናል። አብራችሁ ስለሆናችሁ እናመሰግናለን። አሁን ወደ ዜናዎቹ እንሻገራለን።
አመሰግናለሁ ኤደን። በቤንሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ አልባሳ ቀበሌ ውስጥ የጉሙዝ ተወላጅ የሆኑ 26 ሰዎች በመንግስት ጸጥታ አስከባሪዎች ተገድለዋል ሲሉ የአይንማኞች ለአሜሪካ ድምጽ ተናግረዋል። የአይንማኝ ነኝ ያሉ አቶ ንጉሴ ፈይሳ እንደሚባለው የገለጹ የአካባቢው ነዋሪ ግድያው የተፈጸመው የካቲት 19 2013 ዓ.ም ቅዳሜ ዕለት ለእሁድ አጥቢያ ማለዳ አካባቢ መሆኑን ተናግረዋል። የመንግስት ወታደሮች በሌሊት ከበባ ያደረጉት በአካባቢው ከመንግስት ሰራዊት ውጪ የታጠቀ ሌላም ኃይል ጥቃት ስለሚሰነዝር እንደሆነ አመላክተዋል። የተገደሉት ሰዎች የታጠቁ አልነበሩም ብለዋል አቶ ንጉሴ። ሌላው እንዲሁም ማይነኝ ያሉ አቶ ሀብታሙ አምሳሉ የተባሉ ሰው የመንግስት ጸጥታ ኃይሎች በድባጤ አልባሳ ተኩስ ከፍተው ሰዎችን የገደሉት ጫካ ውስጥ መሳሪያ ይዘው የሚንቀሳቀሱ ታጣቂዎች ጥቃት ስላደረሱባቸው ነው ብለዋል። ሳሙኤል ገነት የተባሉ ያጎቴ ልጅም ጭምር በመንግስት ታጣቂዎች ተገድለዋል ብለዋል። የቤንሻንጉል ጉሙዝ ክልል ፖሊስ ኮሚሽነር አብዱላዚዝ መሐመድ በአልባሳምም ሆነ ድባጤ ወረዳ ባለፈው ሳምንትም ሆነ ከዚያ ወዲህ በመንግስት ጸጥታ አስከባሪዎች ምንም አይነት ግድያ አልተፈጸመም ተመም ሲሉ አስተባብለዋል። ነገር ግን በመተከል ዞን የተለያዩ ስፍራዎች በሚንቀሳቀሱ የግሙዝ ህዝቦች ዲሞክራሲ ንቅናቄ ታጣቂዎች ላይ እርምጃ እየተወሰደ መሆኑን ኮሚሽነሩ ተናግረዋል። ዘገባውን ያደረሰን ናኮር መልካ ነው። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የኢትዮጵያ የትግራይ ክልል ሁኔታን በተመለከተ ትናንት ሐሙስ ያካሄደው ስብሰባ ካለ ስምምነት ማብቃቱ ተዘግቧል። አዣንስ ፍራንስ ፕሬስ ዲፕሎማቶችን ጠቅሶ እንደዘገበው ሩሲያና ቻይና እንዲሁም የምክር ቤቱ ቋሚ አባላት ያልሆኑ ሌሎች ሀገሮች በኢትዮጵያ የውስጥ ጉዳይ ውስጥ መግባት ይሆናል በማለት የጋራ መግለጫ እንዳይወጣ ተቃውሞ አሰምተዋል። ውሳኔ ቢተላለፍ በድምጻችን እንሽረዋለን ሲሉም አስጠንቅቀዋል። የኮሮና ቫይረስን አመጣጥ ሊከታተሉ በቅርቡ ወደ ቻይና ተጉዞ የነበሩ የዓለም የጤና ድርጅት መርማሪ ሳይንቲስቶች ቃል በተገባው መሰረት ለጊዜው ባላቸው የምርመራ ውጤት ላይ ሪፖርት እንደማያቀርቡ ተሰማ። ዋል ስትሪት ጆርናል ጋዜጣ ባወጣው ዘገባ የዓለም የጤና ድርጅት የሳይንቲስቶቹ ቡድን ሪፖርቱን በቤጂንግና በዋሽንግተን መካከል ውጥረቱ እየጋለ ባለበት በዚህ ወቅት ላለማውጣት ወስኗል ብሏል።
ለዜናዎቹ ሀብታሙ ስዩምን አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ወደ ርዕሰ ጉዳዮቻችን እንሻገር። ትኩ ፉድ ዴሊቨሪ በአዲስ አበባ ከተማ በስድስት ወጣቶች ተቋቁሞ ወደ ስራ ሊገባ በመከራ ላይ የሚገኝ ድርጅት ነው። አላማውም ትኩስ ምግቦችን ተወዳጅ ከሆኑ ምግብ ቤቶች ወደ ደንበኞች ማድረስ ነው። በአንድ አመት ጊዜ ውስጥም ለአንድ ሺህ ስራ ፈላጊ ወጣቶች የስራ እድል ለመፍጠር አቅደው እየተንቀሳቀሱ ናቸው። ዘጋቢያችን ናኮር መልካ ዴሊቨሪ ስራ አስኪያጅና ከስድስቱ መስራች ወጣቶች መካከል አንዱ የሆነውን አሚር ሬድዋንን አነጋግሮታል። ወጣት አሚር ስለ ትኩስ ዴሊቨሪ ምንነት በመግለጽ ይጀምራል።
ትኩስ ዴሊቨሪ የመልእክት ማድረስ ወይም ደግሞ የዴሊቨሪ ሰርቪስ ነው። ምግብን ከሬስቶራንቶች አንስቶ ደንበኞች የማድረስ ቤታቸው ሆነ አጠገባቸው ያላቸው ሬስቶራንቶች የሚያዙበት የቴክኖሎጂ ሰርቪስ ነው ማለት ነው።
እስቲ እንዴት ተመሰረተ? በህብረተሰቡ ውስጥ ምን አይነት ችግር ስለታያችሁ ነው የትኩስ ዴሊቨሪ አገልግሎት እንዲጀመር ጥረት እያደረጋችሁ ያላችሁት?
ትኩስ ዴሊቨሪ የተመሰረተው በስድስት ወጣቶች ዩኒቨርሲቲ አብረው በተማሩ እና በተመረቁ ስድስት አብሮ አደግና የዶርም ሜት ወጣቶች የተመሰረተ ነው። ሀሳቡም የመጣው ግቢ ውስጥ ያለን እንደዚህ አይነት ሀሳቦችን ወይም ፈጠራ ሀሳቦችን ማሸረሽ ነበረ። ስራውን ስንጀምሩ መጀመሪያ ላይ ጀስት ኢንፎርሜሽን ወይም ደግሞ ሬስቶራንቶችን ያሉበትን ቦታና ሎኬሽን በመግለጽ ብቻ ነበር የተጀመረው። እኛም ተመርቀን ቁጣ በኋላ ላይ በተለያዩ ስራዎች ላይ ምግልም በመንግስት መስሪያ ቤት ተቀጥረን ሰራ ነበር። በረፍት ሰዓታችን በምንገናኝበት ጊዜ የተለያዩ ሀሳቦችን እናሸራሸር ነበረ። ስለ ድሮን ፈጠራ የሚማርከን ስለነበረ አብሮ ስለመስራት አሁን ላይ ስላሉት ኢትዮጵያ ላይ ያሉትን ቴክኖሎጂዎች የተለያዩ ነገሮችን በምንገናኝበት ጊዜ እንወያይ ነበረ። ሁላችንም የራሳችን ስራ በሚኖርበት ሳሌ ለምን እኛ አንድ የራሳችን ስራ አንሰራም በሚል ሀሳቡን ጀመርነው። ድሮም የጀመርነው ስራ ስለነበረ ቀስ በቀስ አይዲያውን ብሬንስቶርም በማድረግ ከዛም በተረፈ ደግሞ የተለያዩ ሪሰርቾችን፣ ዲዛይኖችን እና ደግሞ ዓለም የደረሰበት የተለያዩ ተሞክሮችን በማጥናት ዲቨሎፕ በማድረግ አሁን ላይ ሙሉ ስራውን ጨርሶ ዝግጅቱን ጨርሶ ሬስቶራንት ምዝገባ የተለያዩ ወጣቶችን በመሰብሰብ እዚህ ደረጃ ላይ ይገኛል ማለት ነው። ዋናው ያስተዋልነው ችግሮች እኛ ከኮቪድ በፊት ነበረ ይህ ሀሳብ ስንሰራበት የነበረው ምንድን ነው? ደንበኛው ሁል ጊዜ ምግብ መብላት በምንፈልግበት ጊዜ ግዴታ ሬስቶራንት ጋር መሄድ ሊጠበቅበት ይችላል። በተለያዩ ምክንያቶችም ቤት ውስጥ ላይሰራ ይችላል። ስለዚህ እንደነዚህ አይነት ጊዜያቶች ጊዜውን ቀጥቦ ሰዓቱን ቆጥቦ እና ደግሞ ድካሙንም የተለያዩ ነገሮች ቆጥቦ እሱ ባለበት እንዲመጣለት ነው ማለት ነው። ስለዚህ ይህንን ሀሳብ ስንነሳ እንዴት የምቾት የሚለውን ዓለም እንዴት ወደታች ዝቅ አድርገን ማንም ተጠቃሚ እንዴት ይጠቀማል በሚለው ከዛ በተረፈ ደግሞ ለማህበረሰባችን እንዴት ስራ እንፈጥራለን በሚል አስበን ነበር የሚቀረጽ ነው። ለዚህ ለዚህ ለዲሊቨሪ ሰርቪሶች የተለያዩ ሚንሶች እንጠቀማለን። ከሶስት ዋነኛው በሳይክል ነው የምንሰራው። ሰፈር ውስጥ ያሉ የተለያዩ ወጣቶችን በማሰባሰብ አፕሊኬሽን በመስጠት የተለያዩ ትሬኒንጎችን፣ የክህሎት ስልጠና፣ የሴፍቲ ስልጠናዎችን በመስጠት ወደ ስራ ለማሰማራት እንደተንቀሳቀስ ነው ማለት ነው።
የትኞቹን ደንበኞች ነው ተደራሽ ለማድረግ ያሰባችሁት? በሳይክል መጠቀማችሁ ምን አይነት ፋይዳስ ሊኖረው ይችላል? ምን ያህልስ አገልግሎቱን በተፈለገው ሰዓት ወይም ደግሞ በፍጥነት ሊያደርስ ይችላል? በምን ያህል ጊዜ ውስጥ ነው አንድ ደንበኛን ተደራሽ ማድረግ የምትችሉት?
ዋናው አላማው ሰው አቅራቢያ ካለው ሬስቶራንት እንዳዝ ነው። እዛው ጋር ለምሳሌ ኮንዶሚኒየም አካባቢ ብናስብ ኮንዶሚኒየም አጠገብ ጋር ያሉት ሬስቶራንቶች ከዛው ጋር እንዲያዝ ነው ዋናው ሀሳቡ። ከዛ በተረፈ ሳይክልን የተጠቀምንበት ምክንያት እዛው ሰፈር ውስጥ በፍጥነት አሁን የትራፊክን ብዙ መጨናነቅ ስላለ ሳይክል በትንሽ ዲስታንስ ውስጥ ቶሎ የመድረስ ቻንስ አለው ማለት ነው። አሁን ላይ አቅደን የተነሳ ነው ተማሪዎችን፣ የተለያዩ የጋራ መኖሪያ ቦታ የሚሰሩትን፣ ኦፊስ አካባቢ መስሪያ ቦታ ያሉትን ወንደላጤዎች፣ የተለያዩ ቤተሰብ ያላቸውን ምግብ በሚፈልጉበት ሰዓት ላይ ለማድረስ ሞር ወደ መኖሪያ አካባቢና ሲቲ ሴንተር አካባቢ ላይ ነው የምንሰራው። አንድ ሳይክል በሰዓት 35 ኪሎ ሜትር ፐር አወር ይሄዳል። ስለዚህ አንድ ደንበኛ ምግብ አዞ ከሬስቶራንቱ አንስቶ ደንበኛው ጋር ለማድረስ በአንድ ሰዓት በ5 ጊዜ ውስጥ ለመስራት ነው ያቀድም ያለ ነው። ለአጫጭር ርቀቶች ከ30 እስከ 40 ደቂቃ መድረስ ይችላል። ከዛ በተረፈ ደግሞ ረዘም ላሉ ርቀቶች ደግሞ በአንድ ሰዓት ጊዜ ውስጥ ለማድረስ ነው።
ስሙ ራሱ ትኩስ ዴሊቨሪ ነው እና ምግብ ደግሞ ትንሽ ከቆየ የመቀዝቀዝ ሁኔታ ይኖረዋል እና እሱንስ እንዴት ነው የምትከላከሉት?
በምግቡ በማቀዝቀዙ ላይ አንድ እኛ ዲዛይን ያደረግነው ቦርሳ አለ። እሱም ፊርምስ ቦርሳ ወይም ደግሞ ምግብን የማይቀዝቅዝበት አሉ ፎይል ውስጥ ያለበት እኛም ስማችን ትኩስ እንደመሆኑ በትኩስ እንዲደርስ ለምንፈልግ አንድ ባግ አዘጋጅተናል። ስለዚህ አድራሹ መግቡን አስቶ እዛ ባግ ውስጥ ተጥቶት የፊት ሙዝ ባግ ናት በዛ ባግ ውስጥ ተጥቶት ሳይከዘግስቶ ላይ ደርሳል ማለት ነው። ሌላው ሳይክል መጠቀሙ አንደኛ ለደንበኛ የዲሊቨሪ ሰርቪስ ኮስት ለመቀነስ ይረዳናል። ከዛ በተረፈ ደግሞ ለተለያዩ ወጣቶች በትንሽ መነሻ ካፒታል ስራ ለማስጀመር ያስችለናል ማለት ነው። አንድ ሳይክል ከ7000 እስከ 15000 አገር ውስጥ አሉ በዚህ ዋጋ ማግኘት ይቻላል። ከዛ በተረፈ ደግሞ የተለያዩ ወጣቶችን በአንድ ጊዜ ለማስተማራት ሳይክል በጣም ኮንቪኒንት ነው። ኦልሞስት አገራችን በጣም የተለመደ ነው። ከዛ በተረፈ ደግሞ ኢንተርናሽናል ፍሬንድሊ ነው። ስለዚህ የካርበን ልቀት በመቀነስ የራሳችንን አስተዋጽኦ እናደርጋለን ማለት ነው።
በአሁኑ ጊዜ የኮቪድ-19 ወረርሽኝ ባለም አቀፍ ደረጃ ትልቅ ስጋት ሆኖ እንደቀጠለ ነው እና ከዛ አንፃርስ የእናንተ ስራ ፈጠራ ወይም ደግሞ የትኩስ ዴሊቨሪ አገልግሎት ምን ያህል የኮቪድ-19 ለመከላከል የራሱ አስተዋጽኦ እንዴት ሊያበረክት ይችላል?
አሁን ላይ ተከሰተው ከኮቪድ ወረርሽኝ አንፃር ኮቪድ የራሱ የሆነ ጥሩ መስኪን ጎንም አሳይቶናል። ከዛ በጥሩ ጎን ስናየው እንደዚህ አይነት ሰርቪሶችን ሰው የመጠቀም ቤቱ ሆኖ አካላዊ ርቀቱን ጠብቆ እንደዚህ አይነት ሰርቪሶችን ይጠቀም ሞር ደግሞ ወደ ቴክኖሎጂም እንዲያዘነብላችሁ ይሆናል። ከዛ በተረፈ እኛ ድራይቨሮቻችንን የተለያዩ ስልጠናዎችን እንሰጣለን። የሴፍቲ የምግብ አያያዝ የተለያዩ የሩት ሴፍቲ እና የንጽህና ትሬኒንጎች እንሰጣለን። ስለዚህ ደንበኛው የሚተማመንበት እና ንጽህናውን በጠበቀ መልኩ ቤቱ ሆኖ ምግቡን እንዲያገኝ ማድረግ ይችላል ማለት ነው። ካሁን በኋላም ለምን እንደዚህ አይነት ነገሮች ቢከሰቱም ሰው ይህንን ነገር ስለለመደ በተቻለ መጠን ብዙ ሪሶርሶች እና ብዙ ማኔጅ በሆነ ኦፕሬሽን እንደዚህ አይነት ነገሮችን ለመከላከል እና የራሱን አስተዋጽኦ ለማድረግ ይረዳናል ማለት ነው።
ዋጋችሁ ምን ያህል ተመጣጣኝ ነው?
ዋጋችን አሁን ላይ ካሉት የዲሊቨሪ ሰርቪሶች በ60% ቀንሰን ሳይክልን በመጠቀም ረከስ ባለ ዋጋ እና በተመጣጣኝ ዋጋ የምትሰራው ለመስራት ያስባል።
የአጭር ጊዜና የረጅም ጊዜ እቅዳችሁ ምንድን ነው?
በዚህ ዓመት ለአንድ ሺህ ወጣቶች ስራ ለመፍጠር አንድ በን እየተንቀሳቀስን ያለ ነው። አንድ ሺህ ወጣቶችን በስነ ስርዓቱ ስራ ሲዘን ለደንበኞችም በትክክለኛው በአጭር ጊዜ የመገበን የማድረስ እቅድ አንስተን ነው የተንቀሳቀስን ያለ ነው። አሁን ላይ አዲስ አበባ ላይ ነው እየሰራን ያለ ነው። ከዛ በተረፈ ይህንን ተሞክሮ በተለያዩ ወደ ክልል ከተሞች የማሸጋገር ሀሳብ አለን። ከዛ በተረፈ ደግሞ የኤሌክትሪክ ትራንስፖርት ሚሶችን አገር ውስጥ አሴምብል እስከማድረግ እና የተለያዩ ሶሉሽኖችን አገር ውስጥ እስከመተግበር ድረስ የአምስት ዓመት ትልቅ ነው ማለት ነው።
በምን ያህል ጊዜ ውስጥ በሙሉ አቅማችሁ ወደ ስራ ትገባላችሁ?
አሁን የሙከራ ጊዜያችንን ከተወሰኑ ሬስቶራንቶች እና ከተወሰኑ ደንበኞች ጋር እየሰራ ነው። ይህም ተሞክሮን የተለያዩ ተሞክሮችን እንድንቀስ ማድረግ ይሆናል። አሁን ላይ ለመጀመሪያ ዙር ለ250 ወጣቶች ስራ ለማሰማራት ትሬኒንግ እየሰጠ ነው። እስካሁን ድረስ ወደ 200 በላይ ዲሊቨሪ ሰርተናል። በሙከራ ጊዜ ውስጥ በአንድ ወር ባልሞላ ጊዜ ውስጥ ለደንበኞች ሙሉ አገልግሎታችንን እንደምናቀርብ ተስፋ አለን።
የእናንተን አገልግሎት የሚፈልጉ ሰዎች በምንድን ነው ሊያገኙት የሚችሉት?
በሞባይል አፕሊኬሽን ትኩስ ዴሊቨሪ ቢባል ፕሌይ ስቶር ላይ እና አፕ ስቶር ላይ በአንድሮይድም በአይኦኤስ ተጠቃሚዎች ለሁለቱም አፕሊኬሽኖች አዘጋጅተናል። ስልክ ቁጥር ብቻ ተጠቅመው በመመዝገብ ሬስቶራንቶችን መጥተው ምግብ ማዘዝ ይችላሉ። ከዛ በተረፈ ደግሞ በስልክ ወይም ደግሞ በሾርት ኮድ ሀትላይን በትንሽ ቁጥር በስልክ ደውለው ምግብ ማዘዝ ይችላሉ ማለት ነው። ዌብሳይትም አለን። የተለያዩ ኢንፎርሜሽኖች እዛ ላይ እንለቃለን። ሶሻል ሚዲያዎች ላይ ብዙ ኢንፎርሜሽኖችን ማርኬቲንጎችን እየሰራ ስለሆነ በዛ ቶሎ ያገኛል ማለት ነው።
ወጣት አሚር ሬድዋን የትኩስ ዴሊቨሪ መስራችና ስራ አስኪያጅ ለሰጠኝ ማብራሪያ በጋቢና ቪኦኤ ስም በጣም አመሰግናለሁ። በርቱ።
አመሰግናለሁ።
ናኮርና እንግዳውን እናመሰግናለን። በኮቪድ-19 ምክንያት ከየመኖሪያ ቤታችን ሆነን የምናስተናግዳላችሁ የጋቢና ቪኦኤ መሰናዶ ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። በማህበራዊ ሚዲያዎች አማካኝነት በስፋት የሚሰራጩ ሐሰተኛ መረጃዎች በህብረተሰቡ ላይ እያደረሱ ያሉትን ቀጥተኛ ጉዳቶች ለማስቆም የመገናኛ ብዙሃን አጠቃቀም እውቀት ማሳደግ በሚያስፈልግበት ጉዳይ ላይ የተደረገ ውይይት ትላንት የመጀመሪያውን ክፍል አቅርበን ነበር። በኦሃዮ ክፍለ ግዛት ኬንት ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዶክተር ቴድሮስ ወርቅ አለማውና በሚኒሶታ ክፍለ ግዛት ሃምሊን ዩኒቨርሲቲ ረዳት ፕሮፌሰር ከሆኑት ዶክተር እንዳልካቸው ኃይለ ሚካኤል ጫላ ጋር የተካሄደውና የመገናኛ ብዙሃን አጠቃቀምን ዕውቀት እንዴት ማሳደግ ይቻላል በሚለው ሐሳብ ዙሪያ የሚያተኩረው ሁለተኛው ክፍል ውይይት ዛሬ ይቀጥላል። አወያያቸው ስመኝሽ ቆየናት።
በመግቢያችን ላይ እንዳነሳ ነው መነሻ ሐሳባችን ዲጂታል ሚዲያ በተለይ ደግሞ ማህበራዊ ሚዲያ እውነተኛም ሐሰተኛም መረጃዎችን በኩል እንዲሰራጩ ለማድረግ ከመስቻላቸው አንጻር ነውና ዶክተር እንዳልካቸው የሚዲያ አጠቃቀም ዕውቀትን ወይም ንቃትን ወይም ክህሎትን አሁን የገለጻቸዋቸውን ክህሎቶች ማሳደግ እውነትና ሐሰትን መለየት እንዲችሉ የሚያደርጋቸው በምን መልኩ ነው?
ለምሳሌ ትዊተር ላይ እንውሰድ። ትዊተር ላይ አንድ የሆነ መረጃ ይሰራጫል ይሆን ያ መረጃ ኬት እንደመጣ አይታወቅም። ያንን መረጃ የሚያሰራጨው አካውንት ባለቤቱ ማን እንደሆነ አይታወቅም። ስለዚህ አንድ ሰው ያንን መረጃ በሚያገኝበት ሰዓት መመርመር ያለበት ማንሳት ያለበት ጥያቄ አለ። ኢትዮጵያ ውስጥ አሁን እየሆነ ያለው ምንድነው? ማህበራዊ ሚዲያ ላይ መረጃዎች ይጀመራሉ። ከማህበራዊ ሚዲያ ወደ ሬዲዮ ወይ ወደ ቴሌቪዥን ወይ ደግሞ ወደ ጋዜጣ ይሄዳሉ። የማህበራዊ ሚዲያ አክሰስ የሌላቸው ሰዎችም እንደዛ አይነት የተሳሳተ መረጃ የማግኘት እድላቸው ሰፊ ነው ማለት ነው። እና ይሄንን ከግንዛቤ ያስገባ ሰው መሆን አለበት ያ ሰው።
እንግዲህ በተለይ አሁን ባለንበት ዘመን መሰረታዊ የሆነ የመጣው የሚዲያ አጠቃቀም ዕውቀትን በምን መልኩ ነው ማሳደግ የሚቻለው ወደሚለው ሐሳብ ደግሞ እንለፍ። ለምሳሌ እዚህ አሜሪካን ሀገር በትምህርት ቤት ደረጃ እንደ አንድ ኮርስ ለህፃናት ተማሪዎች ሁሉ እንዲሰጥ ለማድረግ ጥረት ይካሄዳልና የት ጋር ነው የሚጀምረው? ለማንና እንዴት ነው መሰጠት ያለበት? ዶክተር ቴዎድሮስ
እውነት ለመናገር እጅግ በጣም አሳሳቢ ዘመን ላይ ያለን ይመስለኛል። እንደ ህዝብም ትንሽ ስጋት ያለብን ይመስለኛል በዚህ ጉዳይ ላይ። ይህንን ስል እንደው ለማስመር የምፈልገው ግን ማህበራዊ ሚዲያ በጣም ብዙ ትሩፋቶች አሉት። አሁን ለምሳሌ በባለፉት 2-3 ዓመታት ከተመለከቱ በጣም ብዙ ወጣቶችን የፖለቲካ ተሳትፎ እንዲኖራቸው ያገባናል የሚል አይነት ስሜት እንዲኖራቸው ለሚያምኑበት ዓላማ በአንድነት እንዲቆሙ እንዲተባበሩ ያደረገ ያነጠረ መሳሪያ ነው እና ከዛ አንጻር እጅግ ባለውለታ ነው ብዬ ነው የማስበው። ነው ግን ክፍተቶቹንና ደግሞ ተያይዘው የሚመጡት ጉዳቶችን በቅጡ ደግሞ ለይተን ነቅሰን ካላወጣን ይሄ ይዞ ግን የመጣ ትሩፋት ወደ መርገምትም ሊቀየር ስለሚችል ማለት ነው። አይ ቲንክ ሁላችንም አንድ አይነት ሚና ልንጫወት እንችላለን ብዬ አስባለሁ። በግለሰብ ደረጃ ስትነሽ አንዳንድ የባህሪ ለውጦችን ማድረግ የምንችልባቸው ሁኔታዎች እንዳሉ ይሰማኛል። መረጃዎች ከማህበራዊ ሚዲያዎች እናገኛለን። ከዛ በኋላ ግን ያንን እንደ ወረደ መቀበል እንደ አንድ ልማድ መጥቷል። ከሌሎች ምንጮች ያንን ነገር የማረጋገጥ ዝንባሌ ሁላችንም እንደ ግለሰብ ማድረግ የምንችለው ነገር ነው ብዬ አስባለሁ። ሁለተኛ በመንግስት ደረጃ አሻግሮ የማየት የረጅም ጊዜ እቅድ የማውጣት ትውልድን የማሰብ በጣም ወሳኝ የሆነ ነገር የትምህርት ቤት ተቋሞቻችን ከአንደኛ ደረጃ ሁለተኛ ደረጃ ከፍተኛ ትምህርት ተቋሞቻችን ውስጥ በሙሉ መገናኛ ብዙሃን አጠቃቀም ንቃት ትምህርትን እንደ ከሪኩለም ቀርጾ ከኮሌጅ ስንገባ ኮመን ኮርስ የምንላቸው ነገሮች አሉ አይደሉም? በዛ ደረጃ መስጠት የሚያስፈልግበት ዘመን ላይ ነው ያለን። ከዛ በተጨማሪ የሲቪክ የተቋማት ሚዲያዎች ይሄ ኃላፊነት አለባቸው።
በስተመጨረሻ ወደ ዶክተር እንዳልካቸው ልምጣና ኢትዮጵያ ውስጥ የሚዲያ አጠቃቀም ዕውቀትን በግለሰብ ደረጃም ይሁን በተቋም ደረጃ በምን መልኩ ነው ማሳደግ የሚቻለው? አገሪቷ ይሄን ማድረግ አቅም አላት ብለው ያስባሉ?
በግለሰብ ደረጃ ቅድም የተዘረዘሩት አሉ። በተቋም ደረጃ በትምህርት ቤት ጀምሮ የሃይማኖት ተቋማት፣ ሲቪክ ማህበራት አሉ። ግን ደግሞ ዋንኛው ቱል ተዋናዮች ደግሞ ፌስቡክ፣ ትዊተር፣ ሌሎችም ጉግል፣ ዩቲዩብ ዋናም ተዋናይ ስለሆኑ ኢትዮጵያ ውስጥ ባለው የሐሰተኛ የመረጃ ስርጭት እነሱም ኃላፊነታቸውን በአግባቡ እንዲወጡ ማድረግ የሚያስችል አቅም መፍጠር አለበት ብዬ አስባለሁ። አሁን ግን በዛ እየተደረገ አይመስለኝም። ኮርፖሬሽኖቹም ከመንግስትም በላይ በጣም ኃያላን ሆነዋል። የኢትዮጵያ መንግስት በደንብ አድርጎ ኃላፊነታቸውን እንዲወጡ ማድረግ የሚያስችል ስራ መስራት አለበት ብዬ አምናለሁ።
እዚህ ላይ ለመጨመር ያህል የኮርፖሬሽኖቹን ኃያልነት ዶክተር እንዳልካቸው ስላነሳ መረጃ እኛ ፈልገን ነው የምናገኘው ወይስ መረጃ ነው እኛን እያገኛል? የምናስበው እኛ ሁልጊዜ የምንገንዘበው ያ በነፃ ነው፣ ስለዚህ ብሳተፍ ምን ችግር አለው? ከሰው ጋር እገናኛለሁ፣ ዜና ኢንፎርሜሽን አያመልጠኝም ወዘተረፈ አይደለም። ግን ለምንድን ነው አንድ ሰውም ሆነ አንድ ተቋም ያንን ሁሉ ጊዜና ገንዘብ አጥፍቶ ለእኛ በነፃ ያንን አገልግሎት የሚሰጠው። አንደኛው የማህበራዊ ሚዲያ አጠቃቀም እውቀት እና ንቃት ይህን ጥያቄ ከመጠየቅ ይጀምራል። ፌስቡክም ሆነ ትዊተርም ሆነ ወንድሞ ሌላ ማህበራዊ ሚዲያ ተቋማት ዋነኛ አላማቸው በጣም ብዙ ሰው በውስጣቸው ውስጥ ተጠቃሚ እንዲሆን ማድረግ ነው። የፖለቲካው ስታዞሪው አንድ አይነት የፖለቲካ አመለካከት ካለ ፌስቡክ አሜሪካም ሌላ ሌላ ሀገር ችግር ውስጥ እየከተተ ያለው ምንድነው? ተመሳሳይ የፖለቲካ አመለካከት ያላቸውን ግሩፖች ወይም ሰዎች ጋር ነው ጥቆማ የሚሰጠን። እከሌን ጓደኛ ብታደርገውስ? እከሌ የሚባል ግሩፕ ውስጥ ብትቀላቀልስ? ያ ደግሞ የሚያደርግሽ ነገር ምንድነው? ሌላ አይነት ሀሳብ አመለካከት ጆሮሽም እንዳይሰማ እድል ምንጣቸው የሚያደርግ ነው። ስለዚህ ይህንን ጥያቄ መጠየቅ መረጃ ወደ እኛ ነው የሚመጣው፣ እኛንም መረጃ ፈልገን የምናገኘው። መንግስትም ደግሞ ትክክለኛ መረጃ የሚገኝባቸው ሚዲያ ተቋማት ለህብረተሰቡ ጤንነት አስፈላጊ ስለሆነ በታክስ ሲስተም ሊሆን ይችላል፣ በድጎማ ሊሆን ይችላል፣ ነፃና ገለልተኛ የሆኑ መገናኛ ብዙሀኖች እንዲፈጠሩ የሚደረግበት ስርዓት ቢዘረጋ በመጠኑ ሊረዳን ይችላል ብዬ አስባለሁ።
የመገናኛ ብዙሃን አጠቃቀም እውቀት ወይም ንቃት ምን ማለት ነው ከሚለው አንስቶ በተለይ ኢትዮጵያ ውስጥ የዚህ እውቀት ማነስ በህብረተሰቡ ዘንድ ምን አይነት ጉዳቶች እያስከተለ ነው? እንዴት ነው ይህንን ንቃት ማሳደግ የምንችለው? አንድ ሰው ንቃቱ ሲጨምርስ ምን ምን ማድረግ ይችላል የሚሉትን ሀሳቦች አንስተን ተወያይተናል። ጊዜያችሁን ሰጣችሁ ለአድማጮቻችን ሙያዊ ማብራሪያዎችና አስተያየቶች ስለሰጣችሁን በአድማጮች ስም በጣም አመሰግናለሁ።
እናመሰግናለን። ስመኝሽ ቆየደና እንግዶቿን እናመሰግናለን።
You know, I'm the camera. I'm chimpo, yeah, yeah.
ወደ ተከታዩ ዘገባ እንለፍ። በፕሬዝዳንት ዶናልድ ትራምፕ ተጥሎ የነበረውና ጽንስ ማቋረጥን የሚከለክለው በተለምዶ ግሎባል ጋግሩል ወይም ደግሞ ዓለም አቀፍ የጋግሩል ተብሎ የሚታወቀው ህግ አዲሱ ፕሬዝዳንት ጆ ባይደን ቀልብሰውታል። ይሄ ህግ በሴቶቹ ላይ ያሳደረው ተጽዕኖ ምን ይመስላል ሲል በኬንያ የሚገኘው ዘጋቢያችን መሐመድ ዩሱፍ ዘገባ አድርሶናል። እንደሚከተለው አቀርብላችኋለሁ። የነጅማ ማንጎዊ እህት እንደ አውሮፓውያን አቆጣጠር በ2018 ዓመተ ምህረት ማለትም ከሁለት ዓመት በፊት ጽንስ ለማቋረጥ ብላ በገዛችው መድኃኒት ምክንያት ህይወቷን አጣለች። ራሷ የሁለት ልጆች እናት የሆነችው ንጅማ እህቴ ጽንስ ለማቋረጥ የተሻለ መንገድ እንዳለ አታውቅም ነበር ትላለች።
አሊኮሳ ኩጁአ ማናከ ዚለ ዳዋ አሊሙኑአ 3000
ሺ ዲድንት ኖ መድኃኒቶቹን በ3500 ሽልንጎች ከመድኃኒት መደብር ገዝታ ስትወስድ ምንም የምታውቀው ነገር አልነበረም። ጽንሱን በህጋዊና ደንነቱ በጠበቀ መንገድ ማቋረጥ እንደምትችል አታውቅም ነበር። ያንን ብታውቅ ኖሮ አሁን በህይወት ትኖር ነበር። ያለችበትን ሁኔታ ለሆስፒታሉ ብታስረዳቸው ኖሮ እነሱ ያግዟት ነበር።
በፕሬዝዳንት ዶናልድ ሬገን ተወስኖ የነበረውና በሚሊዮኖች የሚቆጠሩ ሴቶች ጽንስ ማቋረጥ አገልግሎት እንዳያገኙ የሚያግደውን ህግ ፕሬዝዳንት ዶናልድ ትራምፕ ባለፉት 4 አመታት በድጋሚ አጽንተውት ቆይተዋል። ይሄ ህግ ታዲያ ህጋዊ የጽንስ ማቋረጥ አገልግሎት የሚሰጡ ተቋማት የገንዘብ እርዳታ እንዳያገኙ አግዷቸው ቆይቷል። በአፍሪካ ህዝባዊ የጤና ምርምር ማዕከል ተቋም ውስጥ ተመራማሪ የሆኑት ቦኒፌስ ኦሺ ምንም እንኳን አሁን ህጉ በፕሬዝዳንት ጆ ባይደን በድጋሚ ቢቀለበስም ባለፉት 4 አመታት ውስጥ የተፈጠረውን ችግር ለመጋፈጥ ግን በቂ አይደለም ይላሉ።
Lifting it is great but it's going to take a while.
እገዳው መነሳቱ እጅግ መልካም ነገር ነው። ነገር ግን በፕሬዝዳንት ዶናልድ ትራምፕ ተጥሎ የቆየው ግሎባል ጋግ የተሰኘው ገደብ ያሳደረውን ጫና ለማሸነፍ ጊዜ ይወስዳል። እጅግ ብዙ ገንዘብ ይጠይቃል። ባለፉት 4 አመታት የተሰራውንም ነገር ለማፍረስ እጅግ ብዙ መርሃ ግብሮች ያስፈልጋሉ።
የ32 አመቷ ሮስ አኮቴ እንደ አውሮፓውያን አቆጣጠር በ2019 መድኃኒት በመጠቀም ጽንስ ልታቋርጥ ሞክራ ነበር። ከዚህ ሙከራ በኋላ በህይወት መኖር ራሱ ተአምር ነው ትላለች። በዛን ወቅት ለሶስት ቀናት ከተሰቃየች በኋላ ጽንሱን ማቋረጥ በተችልም ለህይወቷ አስጊ የሆነና የጤና እርዳታ የሚያስፈልግበት ሁኔታ ውስጥ ከቷት ነበር።
አታ ቆሳይዚ ንኮና ሺዳ ኪዶጎ ታንኩ ኒቶዮ ሚምባጁዋይ ኩት
ጽንሱን ካቋረጥኩ ጀምሮ በትክክለኛው መንገድ ስላላደረኩት አሁን የጤና ችግር አለብኝ። የወር አበባ የለወር ያህል ይፈሳል አያቆምም። ምንም የምጠቀመው መከላከያ ደግሞ የለም።
እህቷን ያጣችው አኮቴና ዋንጊ ታዲያ ያልተፈለገ ጽንስን ለማቋረጥ ህጋዊ የሆነው ሂደት መፈቀዱ በተለያየ ሁኔታ በባህላዊ መንገድ ጽንስ ያቋረጡ ህይወታቸው የሚያልፉትን ብዙ ሴቶች ቁጥር ይቀንሰዋል ይላሉ። ለመሐመድ ዩሱፍ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን ከኛ ጋር ስለነበራችሁ እያመሰገንን የዛሬ ጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በድምጽ እንዲሁም በቴክስት 202-207-6379 202-207-6379 በሚለው ቁጥር ዋትስአፕ ላይ ልታደርሱን ትችላላችሁ። ጋቢና ቪኦኤ@vnews ኢሜል አድራሻችንን በመጠቀም ልትጽፉልን ትችላላችሁ። በፌስቡክ ገጻችን ቪያማሃሪክ ላይም ጋቢና ቪኦኤ ብላችሁ ልታደርሱን ትችላላችሁ። በፕሮግራም አርቶቱ ሰለሞን አባተ በቅንብሩ ኤልያስ አስማረ መርሃግብሩን በመምራት እኔ ኤደን ገረመው ከመላው የአሜሪካ ድምጽ ዘጋቢዎች ጋር በመሆን ስናስተናግዳችሁ አምሽተናል። በነገው ምሽት ሀብታሙ ስዩም በመዝናኛ መርሃግብር ይጠብቃችኋል። አብራችሁን ስለነበራችሁ እያመሰገንን ሰናይ ሰንበት ሰናይ የረፍት ጊዜ እንዲሆን እየተመኘን በዚሁ አርብ ምሽትን እንሰናበታችኋለን። ደህና ደሩ።